Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ታክሲዋ ሞልታለች። የጋቢና ጉዞ ተጀምሯል። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምን አመሻችሁ። በዛሬው ጋቢና ኢትዮጵያ በግዛቷ የሚገኙ 27 የስደተኛ ጣቢያዎችን በ10 ዓመት ጊዜ ውስጥ ለመዝጋት ያላትን እቅድ አስታወቀች። ስደተኞቹ ወዴት ይሄዳሉ?
ፕሮጀክት ከርጠ ወደ እርሻ ይገባሉ። በእርሻ ይገባሉ። በንግድ በአነስተኛ ንግድ መግባት የሚገባው ወደዛ ይገባል። ግን ወደ ኢንዱስትሪያል ፓርክ የሚገባው ወደዛ እንዲገባ የማመቻቸት ስራ ላይ ገብተናል። ቪዥን አስቀምጠናል። በአስር አመት ጊዜ ውስጥ ካምፖቹ በሙሉ አቦሊሽ እናደርጋቸዋለን።
የስደተኞችና ከስደት ተመላሽ ጉዳይ አስተዳደር ምክትል ስራ አስኪያጅ አቶ ዘይኑ ጀማል ያብራሩልናል።
የዛሬ የጋቢና እንግዳ ዳንኤል ገብረ ማርያም ይባላል። በካናዳ ሀገር የሚኖር ወጣት ነው። መዝናኛ የተባለ መጽሔት ያሳትማል። ዲጂታል ህትመት በተስፋፋበት ዘመን መጽሔት ማተም ያዋጣል? ጠይቀነው ነበር።
የራሳችን ቋንቋ አለን፣ የራሳችን ባህል አለን የሚለውን ነገር ያነበቡ እንዲማሩ ያደርጋል። ፕላስ መጽሔታችን ደግሞ የዲጂታል ቨርዥንም አለው።
ሁለት ተከታታይ ዘገባዎች ወጣት የሥራ ፈጠራዎችን ከዚምባብዌና ከዚህ ከዩናይትድ ስቴትስ የሚያቀርቡበት ይሆናል።
በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ካሁን ጀምሮ እንቀበላለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንግሊዝ ሀገር ውስጥ ያለ እጅግ ጽንፈኛ ነው የሚባል አንድ ቡድን አባል ኢንተርኔት ላይ ያወጣቸውን ቪዲዮዎች የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ መልሰው በትዊተር ሪትዊት በማድረጋቸው የእንግሊዝ እንደራሴዎች የበረታ ቁጣ እያሰሙ ናቸው። መልእክቶቹን መጀመሪያ ያወጡት ጥቅስ እንግሊዝ ትቅደም የሚለው አክራሪ ቡድን ምክትል ሊቀመንበር የሆኑ ቪዲዮዎቹ የሚያሳዩት ሙስሊም የሆኑ ሰዎች ጥቅስ ፈጽመዋል የተባሉ የጥፋት አድራጎቶቹን ነው። ከቪዲዮዎቹ ቢያንስ አንደኛው ተአማኒነት የሌለው እንደሆነም ተነግሯል።
ሰሜን ኮሪያ ያደረገችውን አዲስ አገር አቋራጭ ተምዘግዛጊ የሚሳኤል ሙከራ ቪዲዮ ፕሬዝዳንቱ ኪም ጆንግ ኡን ዛሬ ሐሙስ መመልከታቸው ተነገረ። ሚሳኤሉ ትላንት ረቡዕ ጠዋት ነው ከዋና ከተማው ከፒዮንግያንግ በስተሰሜን ከሚገኘው ማዕከል የተተኮሰው። ይህም አዲስ ሚሳኤል የ4500 ኪሎ ሜትር ከፍታ ያለው ሲሆን ከዓለም አቀፉ የጠፈር ጣቢያ በ10 እጥፍ የሚበልጥ፣ ምድር ላይ ከማረፉ በፊትም እስከ 1000 ኪሎ ሜትር እንደሚምዘገ ዘግ ተገልጧል። አገራችን የኒኩለር ብቃቷን ያሳየችበት ነው ሲሉ የፎከሩት መሪው ኪም ጆንግ ኡን ይህን መሰሉ ሚሳኤል እስከ ዩናይትድ ስቴትስ ክልል እንደሚደርስም ተገልጧል። የትላንቱ የሰሜን ኮሪያ የሚሳኤል ሙከራ ጦርነቱን የሚያቃርብ እንጂ ለሰላም ፋታ የሚሰጥ ሆኖ አልተገኘም ሲሉ የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ተናግረዋል።
ሚያንማርን ለአራት ቀናት የጎበኙት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ ባንግላዴሽ ገቡ። በሚያንማሯ ያንጎን ለሚገኙ የካቶሊክ ወጣት ምዕመናን የቅዳሴ ስነ ስርዓትን የመሩት አባ ፍራንሲስ ዛሬውኑ ነው የተነሱትና ባንግላዴሽ የገቡት። በሚያንማር ቆይታቸው በዚያ የሚገኙ የመብት ተሟጋቾች የሮሂንጋ ሙስሊም ስደተኞች ላይ የሚፈጸመውን የሰብአዊ መብት ጥሰትን ባለማንሳታቸው ነቅፈዋል።
በመጨረሻም ሶሪያና ኢራቅ ውስጥ በሚገኘው እስላማዊ ነውጠኛ ቡድኖች ላይ ያነጣጠረ ዩናይትድ ስቴትስ መራሹ ጣምራ ጦር ዛሬ ሐሙስ እንዳስታወቀው እንደ አውሮፓውያን አቆጣጠር ከ2014 ወዲህ ብቻ 801 ሲቪሎች ተገድለዋል። ይህ ዛሬ ይፋ የሆነው አሃዝ የተነገረው በወራዊው የጣምራ ቡድኑ መግለጫ ላይ ሲሆን ባለፈው ጥቅምት ወር በወጡ 64 ሪፖርቶች 15 መሞታቸው ተመልክቷል። ሌሎች 695 ሪፖርቶች ደግሞ መረጃ ያልተገኘባቸው መሆናቸው ታውቋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ኢትዮጵያ በግዛቷ የሚገኙ 27 የስደተኛ ጣቢያዎችን በ10 ዓመት ውስጥ ለመዝጋት ያላትን እቅድ አስታወቀች። እቅዱ ስደተኞች ከማህበረሰቡ ጋር ተቀናጅተው እንዲኖሩ የሚያስችሉ ስራዎችን ለመተግበር ያለመ ነው። የስደተኞችና ከስደት ተመላሽ ጉዳይ አስተዳደር ምክትል ስራ አስኪያጅ አቶ ዘይኑ ጀማልን ያነጋገረው እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።
ሰሞኑን ይፋ የተደረገው እቅድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከአምናው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በኒውዮርክ በተካሄደና በስደተኞች ላይ ባተኮረ የመሪዎች ስብሰባ ላይ የገቡትን ቃል መነሻ ያደረገ ነው። ጠቅላይ ሚኒስትሩ በዚህ ስብሰባ ከስደተኞች አያያዝ አንጻር ኢትዮጵያ 9 ማሻሻያዎችን ተግባራዊ እንደምታደርግ ቃል ገብተው ነበር። የተቀናጀው የስደተኞች ምላሽ ማዕቀፍ ይፋ መደረግ እነዚያን እቅዶች ተግባራዊ ለማድረግ እንደሚያግዝ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማል ለአሜሪካ ድምጽ በስልክ አብራርተዋል። ተግባራዊ ከሚደረጉት ማሻሻያዎች አንዱም አሁን በካምፖች ውስጥ የሚኖሩትን የጎረቤት ሀገራት ስደተኞች ከህብረተሰቡ ጋር ተቀላቅለው እንዲኖሩ ማድረግ መሆኑን አስረድተዋል።
የ10 አመት ስትራቴጂክ ቪዥን አስቀምጠናል። በአንድ ጊዜ ካምፖች 27 ካምፖች ናቸው በአሁን ሰዓት ያሉት። 27ቱን ካምፖች በአንድ አመት ወይ በሁለት አመት ዘግተህ ወደ ሁሉም ሰው ወደ ውጭ ማድረግ አትችልም። ሌላ ካምፖችን ማርጋታቸው የስራ እድል ሰጣ መቻችላቸው የተለያዩ ገቢ የሚያስገኙ ፕሮጀክቶችን ነድፈ ወደ ፕሮዳክቲቭ ስኪም ካላስገባቸው ለሀገራችን ውስጥ ባለው የሌበር ማርኬት ተቀጥረው ሊሰሩ የሚችሉ ተቀጥረው የመስራት አቅም ያላቸው አይደሉም። ስለዚህ በ10 አመት ትራጀክተሪ ውስጥ አስገብተህ ቀስ በቀስ ፕሮጀክት ቀርጸህ ወደ እርሻ የሚገባው በእርሻ እንዲገባ፣ በንግድ በአነስተኛ ጥቃቅን መግባት የሚገባው በዛ ወደዛ እንዲገባ፣ ወይም ወደ ኢንዱስትሪያል ፓርክ የሚገባው ወደዛ እንዲገባ የማመቻቸት ስራ ላይ ገብተናል። ቪዥን አስቀምጠናል። በአስር አመት ጊዜ ውስጥ ካምፖቹ በሙሉ አቦሊሽ እናደርጋቸዋለን ብለን ነው የምናስበው። እንግዲህ
ስለዚህ በአስር አመት ውስጥ ሁሉም ወደ ኢትዮጵያ የሚመጡ ስደተኞች በካምፕ ውስጥ አይደለም የሚስተናገዱት፣ ከህብረተሰቡ ጋር ተቀላቅለው ነው እንዲኖሩ የሚደረገው ነው እያሉኝ ያሉት?
አዎ፣ አሁን እኛ ያተኮር ነው ያሉት ላይ ነው። 900,000 በላይ ስደተኛ ነው ያለው። እንግዲህ እነዚህ ስደተኞች አብዛኞቹ ከ20 አመት በላይ ቆዩ አሉ፣ ከ10 አመት በላይ ቆዩ አሉ፣ እና ረጅም ጊዜ ቆዩ እዚህ ኢትዮጵያ ውስጥ ረጅም ጊዜ ቆዩ ስደተኞች ናቸው። ስለዚህ እኛ የአሁን ስትራቴጂክ ቪዥናችን ሞር የሚያተኩረው ያሉት ላይ ነው፣ እዚህ ኦልሬዲ የገቡት ላይ ነው። ኢመርጀንሲ የማይቀር ነው። አንድ ለኢመርጀንሲ የሚሆን ካምፕ አንድም ካምፕ ሁለት ካምፕ የማይቀር ነው ወደ ኢንፍላክሱ የሚቀጥል ከሆነ ማለት ነው። እነዚህን ግን ፍሪ አሬንጅድ የሆነ ፕሮጀክት አዘጋጅተን የኢኮኖሚ እድል አዘጋጅተን የስራ እድል አዘጋጅተን ቀስ በቀስ ከካምፕ ወደ ፕሮዳክቲቭ የሆነ ስኪም እናስገባቸዋለን ነው ትልቁ ዋናው እሱ ነው።
አሁን ኤርትራውያን ስደተኞች አዲስ አበባን ጨምሮ በተለያዩ አካባቢዎች ከማህበረሰቡ ጋር ተቀላቅለው ሲኖሩ እየተመለከትን ነው። እርግጥ እነሱ በባህልም በብዙ ነገር ያው ከህዝቡ የተሳሰረ በመሆኑ ለነሱ አስቸጋሪ አይሆንም። ነገር ግን ሌሎቹ ከሌሎች ጎረቤት ሀገራት የሚመጡትን ስደተኞች እንደዚህ ከማህበረሰቡ ጋር ቀላቅሎ ማኖር ትንሽ ፈተናዎች ሊኖሩት እንደሚችሉ ስጋታቸውን የሚገልጹ ዓለም አቀፍ ተቋማት አሉ። አቶ ዘይኑ ምንድን ነው በዚህ ላይ እናንተ ምላሽ?
እኛ ይሄንን ተቀባይነት የሌለው ነው። ዋናው ግን ምንድን ነው መሰለህ፣ ትልቁ ነገር አሁን አውጥተን ከካምፕ አውጥተን ስደተኞቹ እናኖራለን ስንል ቅድም እንዳልኩ በቂ የሆነ ዝግጅት አድርገን ነው። አሁን ለምሳሌ ወደ እርሻ የሚገቡ ከሆነ የእርሻ ፕሮጀክቶች፣ የመስኖ እርሻ ፕሮጀክቶችን እናዘጋጃለን፣ ግብዓት እናዘጋጅላቸዋለን። ራሳቸው እስኪችሉ ድረስ ድጋፍ እናደርግላቸዋለን። በዛ መልኩ ከአካባቢ ህብረተሰብ ጋር አብረው ነው ደግሞ 50-50%። አሁን ለምሳሌ ዶሎ አዶ ላይ የጀመርነውን አንድ ኤግዛምፕል ምሳሌ ልንገረ። በዶሎ አዶ አንድ ሺህ ሄክታር ላይ 10 ሺህ ሄክታር እንግዲህ ተጨማሪ ያለ 1 ሺህ ሄክታር ላይ አሁን ኦልሬዲ ተጀምሯል የእርሻ ስራው ማለት ነው። ግማሽ ሄክታር መሬት እንሰጣቸዋለን፣ በመስኖ ዴቨሎፕ ያደረገ መሬት ማለት ነው። እና ግማሽ ሄክታር ለስደተኛ፣ ግማሽ ሄክታር ለአካባቢ ሰው እንሰጣለን። እና ያመርታሉ፣ በጋራ ያመርታሉ፣ ይጠቀማሉ። በጣም በከፍተኛ ሁኔታ ትስስራቸው የሚገርምህ ነገር በአንድና በሁለት አመት ጊዜ ውስጥ አስገራሚ የሆነ ትስስር ነው ሊፈጠር ይቻሉ። ምክንያቱም የአካባቢ ህብረተሰብ በስደተኛው በመጣው ሪሶርስ በመጠቀም በገነባ ነው የመስኖ እርሻ ተጠቃሚ ሆኗል። ስደተኛው ደግሞ ከሎካል ህብረተሰቡ ባገኘው ውሃና መሬት ተጠቅሞ ከተረጅነትና ከተጋላጭነት ከድህነት ወጥቶ ራሱ እየሰራ እየኖረ ነው ያለው። ስለዚህ ሁለቱም ዊን የሆነ ሲቹዌሽን ነው። እንደዚህ አይነት ስኪሞችን ነው መስጠት የምንፈልገው። አሁን ያሰብናቸው ብዙ ፕሮግራሞች አሉ። ለምሳሌ አንድ ስድስት ፕሮግራሞች አሉ።
አሁን ይሄ ፕሮግራም ሪሶርሶችን ውስን ሀብትን ከመሻማት አንጻር በአገሬው ላይ ተጽዕኖ ያሳድራል የሚሉ አስተያየቶችም ይሰነዘራሉ። እነዚህን ሁለቱን እንዴት ነው አስታርቆ መሄድ የሚቻለው? በአንድ በኩል መንግስት ለዜጎቹ የሥራ ዕድል ለመፍጠር እየሰራው ነው የሚለውን፣ በሌላ በኩል ደግሞ እነዚህ ከውጭ ሀገራት የመጡ የጎረቤት ሀገራት ስደተኞችንም ከህብረተሰቡ ጋር ተቀላቅለው እንዲኖሩ የሥራ ዕድል እንዲያገኙ ትምህርት ዕድል እንዲያገኙ የማድረጉን ሂደት ማለት ነው።
ምን መሰለህ የስደተኛ ጉዳይ የኢትዮጵያ መንግስት ብቻ ጉዳይ አይደለም። ስደተኛ ዋንስ ቦርደር ሲሻገር የዓለም አቀፍ ህብረተሰብ ኃላፊነት ነው። የዓለም አቀፍ ህብረተሰብ ስደተኛን ለመርዳት የተለያዩ ሪስፖንሲቢሊቲ ሼሪንግ ፕሪንሲፕ በርደን ሼሪንግ እና ሪስፖንሲቢሊቲ ሼሪንግ ፕሪንሲፕሎች ፊርማ ተፈራርሞ አግሪመንት ስምምነቶች አሉ። በእነዚያ ስምምነቶች መሰረት የስደተኛ ጉዳይ የዓለም አቀፍ ህብረተሰብ ጉዳይ እንጂ የኢትዮጵያ መንግስት ብቻ ጉዳይ አይደለም። የኢትዮጵያ መንግስት አንተ እንዳልከው አሁን ለራሱ ዜጎች በጣም ብዙ ከኮሌጅ የወጡ ከዩኒቨርሲቲ የወጡ ስራ ፈላጊ ወጣቶች ባሉበት ሁኔታ ለስደተኛ ስራ ለማስያዝ አቅም የለውም እና ሪሶርሱ የሚመጣው ከዓለም አቀፍ ህብረተሰብ ነው። ሪሶርሱ ዓለም አቀፍ ህብረተሰብ የግድ ሞቢላይዝ ማድረግ መቻል አለበት። ይሄ ሪሶርስ እንደውም የሚመጣው ሪሶርስ ለስደተኛ ተብሎ የሚመጣው ሪሶርስ ለእኛም ሆስት ኮሚኒቲ የምንላቸው በዛ አካባቢ ያሉ የእኛም ሎካል ህብረተሰብ በጋራ ተጠቃሚ የሚያደርግ እንጂ የእኛም ሪሶርስ የሚሻማ ነገር ተደርጎ መወሰድ የለበትም። አንዱ ይሄ ነው ጠቀሜታው። የእኛ ትልቁ የፖለቲካል ዊሊንግነሱ መኖሩ ለጎረቤቶቻችን ያለን ጥሩ ስሜት ከማሳየት አንጻር ያለው ነገር ካልሆነ በስተቀር ከሪሶርስ አንጻር አንተም ታውቀዋለህ፣ ሌላውም ዓለም አቀፍ ሰው ያውቀዋል። ይህንን እነዚህ በጣም ሂውጅ ፕሮጀክቶች ናቸው። ሁሉም በጋራ የሚሰራቸው ናቸው። ስትራክቸሩ ለምሳሌ የሲአርኦር ስትራክቸሩን ብታየው ገቨርናንስ ስትራክቸር አለ። ሮድማፑን ካገኘኸው ሮድማፑ ላይ ብዙ ኢንዲኬሽኖች ልታገኝ ትችላለህ። ለብቻ ይህ ግን ለመንግስት ዘ የሚሰራው ነገር አይደለም። በሙሉ ከዓለም አቀፍ ህብረተሰብ ጋር በጣም ብሮድ አሬ ኦፍ ስቴክሆልደርስ ያሉበትና በጋራ የሚሰራ ስራ ነው እንጂ እኛ ብቻችን የምንሰራው ስራ እንዳልሆነ ከግንዛቤ ቢገባ ጥሩ ነው።
ሰሞኑን በኢትዮጵያ ይፋ የተደረገው የተቀናጀ የስደተኞች ምላሽ ማዕቀፍ የስደተኞችን አያያዝ በከፍተኛ ሁኔታ እንደሚያሻሽል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን እና የኢትዮጵያ መንግስት አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የተከታተላችሁ ትገኙት ጋቢና ቪኦኤ ነው። ደቀጣዩ እንግዳችን ነው የምናልፈው። የዛሬው የጋቢና እንግዳችን ዳንኤል ገብረ ማርያም ይባላል። በካናዳ ሀገር የሚኖሩ ወጣት ሰዎች መካከል አንዱ ነው። መዝናኛ የተባለ መጽሔት ያሳትማል። ዲጂታል ህትመት በተስፋፋበት ዘመን የመጽሔት ህትመት ስራ እንዴት ተለውጧል? ከሱራፌል ሽፈራው ጋር ባደረገው የጋቢና ቆይታ ያብራራልናል።
ስሜ ዳንኤል ገብረ ማርያም ይባላል። የመዝናኛ መጽሔት ዋና አዘጋጅ ነኝ እና ይህንን መጽሔት ካቋቋሙት ሰዎች መካከል አንዱ ነኝ። በኖርዝ አሜሪካ ላይ የሚታተም በማህበራዊ ጉዳዮች ላይ የሚያተኩር የመዝናኛና የቤተሰብ መጽሔት ነው። የመዝናኛ መጽሔት ራይ ህብረተሰቡን ሊያስተምሩ ይችላሉ የምንላቸው ኢሹዎች ላይ፣ በጤና ላይ፣ በስፖርት፣ በማህበራዊ ጉዳዮች ላይ የሚዳስሱ የተለያዩ ጽሁፎችን ከተለያዩ ጋዜጠኞች ጋር በመተባበር ይህንን መጽሔት ላለፉት አንድ አመታት በማዘጋጀት ላይ እንገኛለን።
ስለዚህ ሙሉ በሙሉ ህትመቱ ካናዳ ነው፣ እንቅስቃሴው ካናዳ ነው። ያለው
ካናዳና እንዲሁም ደግሞ በአሜሪካ የተለያዩ ከተሞች በሎስ አንጀለስ በሳን ፍራንሲስኮ ሳኑዜ እንዲሁም በዲሲ ይህንን መጽሔት በማሰራጨት ላይ እንገኛለን። ብዙ ስርጭቱ ግን በካናዳ በሚገኙ ትልልቅ ከተሞች በቶሮንቶ በካልግሪ በቫንኩቨርና በኤድመንተን መጽሔታችንን እናሰራጫለን። አሁን እኔ የመጣሁበትም ዋና አላማ ይህንን መጽሔት ወደ ኖርዝ አሜሪካ ትልልቅ ከተሞች ወደ ለማስገባት በማሰብ ነው። የተለያዩ እንግዶችንም አግኝቼ እነሱንም ኢንተርቪው አድርጌያለሁ። ለዛ አላማ ነው ወደዚህ መጣው።
በዚህ ዲሳላም ዓለም ላይ እንግዲህ የህትመት ውጤት ነው ይዛ የመጣውና ምን ለውጥ አመጣለሁ ብለህ ታስባለህ?
ለውጥ አመጣለሁ ብዬ ማስበው አንድ እዚህ ሀገር የሚወለዱ ልጆች በራሳቸው ቋንቋ የሆነ ነገር ያነበቡ የራሳችን ቋንቋ አለን የራሳችን ባህል አለን የሚለውን ነገር ያነበቡ እንዲማሩ ያደርጋል። ፕላስ መጽሔታችን ደግሞ የዲጂታል ቨርዥንም አለው። የራሳችን ዌብሳይት አለን፣ የፌስቡክ ፔጅ አለን። ከ25000 በላይ ተከታዮች አሉን በፌስቡክ ኢንስታግራም አለን። እና በነዛ አንትኖች ላይ ትልልቅ አንባቢያዎች አሉን። የተለያዩ ወቅታዊ ጉዳዮችን የሚያስተምሩና የሚያዝናኑ ጉዳዮችን በየጊዜው አፕዴት በማድረግ በኦንላይን ቨርዥን ላይም እንገኛለን ማለት ነው። ስለዚህ በህትመት መገኘቱ ማንም ሰው ወደ አበሻ ሬስቶራንት በሚሄድበት ጊዜ፣ ወደ አበሻ ሱቆች በሚሄድበት ጊዜ በራሱ ቋንቋ የታተመ ነገር በሚያገኝበት ጊዜ በጣም ይደሰታል። ስለዚህ ያንን ነገር ደግሞ ቤቱ ውስጥ ቁጭ አድርጎ በየጊዜው በሚሄድበት ጊዜ ቡና በሚጠጣበት ጊዜ እንዲያነበው የሚያደርግ አስተዋጽኦ ይኖራል ብለን እናስባለን።
ምን አይነት ቻሌንጆች በዚህ መንገዳችሁ ላይ ያጋጥማችኋል?
የሚያጋጥመን ችግሮች አንደኛው የህትመት ዋጋ በጣም ውድ ነው። ይህንን የህትመት ዋጋ የምንሸፍነው ራሳችን ከኪሳችን በማውጣትና እንዲሁም አንዳንድ ከማስታወቂያዎች በመናገኘው ወጪ ነው። ግን የህትመት ዋጋ በጣም ውድ ነው። መጽሔቱን በነፃ ነው የምናድለው። ምክንያቱም ሰው በነፃ መጽሔቱን በሚያገኝበት ጊዜ በቀላሉ ሊያነበው ይችላል ብለን ስለምናስብ በነፃ ነው የምናድለውና ወጪ ይኖርብናል። ፕላስ ይህንን ስራ ሙሉ ስራ አለን እንደ ሁለተኛ ስራ አድርገን ስለምንሰራው የጊዜ ጥረት ይኖርብናል። ከዚህ በተጨማሪም ደግሞ የፋይናንሻል አንዳንድ ይሄንን ነገር ራሳችን ደግፈን ስለምንሰራው አንዳንድ ይሄንን የሚደግፉ ሰዎች አላማችንን የሚያከብሩ ሰዎች እንዲተባበሩን በዚህ አጋጣሚ መግለጽ ፈልጋለሁ።
ኢትዮጵያ ውስጥስ ለማከፋፈል አስባችኋል? እቅዳላችሁ ወደ ኢትዮጵያም ለመስፋፋት ወይስ በዚሁ በኖርዝ አሜሪካ ብቻ ነው የምትቀጥሉት?
ወደ ኢትዮጵያም ለመስፋፋት ገበያውንም ለማጥናት ወደ ኢትዮጵያ ሄደን ነበረ። የመዝናኛ መጽሔቶች እዛ ያለውን የመዝናኛ መጽሔቶችም ለማጥናት ሞክረናል፣ ለማየት ሞክረናል። እና ወደ ኢትዮጵያም ገበያ ውስጥ እንቀላቀላለን በቅርቡ ብለን እናስባለን። አሁን ግን መጀመሪያ ፎከስ ያደረግነው እዚህ ኖርዝ አሜሪካ ውስጥ ወይንም ደግሞ በአውሮፓ ውስጥ በውጭ ሀገር የሚኖሩ አንባቢዎቻችን ላይ ትኩረት በማድረግ ከዛ በኋላ በደንብ መጽሔታችን እያደገ በሚሄድበት ጊዜ ወደ ኢትዮጵያ የመግባት እቅድ አለን።
በጣም እናመሰግናለን ወደዚህ መጥተህ ያለህን ነገር ስላካፈልከን። እንግዲህ መልካም ድል እመኛለሁ።
እኔም በጣም አመሰግናለሁ ዲጄ ፎርቱ። መልካም
ሱራፌል ሽፈራውና እንግዳውን እናመሰግናለን። አሁን ደግሞ ወደ ዚምባብዌ እንሂድ። እዛ የወጣቶች ታሪክ ይዘናል። አዲሱ የዚምባብዌ ፕሬዚዳንት ኤመርሰን ምናንጓጓ የሀገሪቱን ምጣኔ ሀብት ለማንሰራራት ግንባር ቀደም ስራቸው እንደሆነ ተናግረዋል። ቀጣዩ ዘገባ ወጣቶችን በስራ ለማሰማራት ያሉ ፈተናዎችና እድሎችን ይመረምራል። ዚምባብዌ ብቃት ያላቸው የተማሩ ወጣቶች እጥረት የለባትም። ይህንን የተማረ ሰው ኃይል በስራ ላይ ለማዋል ግን የስራ ስምሪትና አዳዲስ የስራ እድሎችን እጥረት ከፊቷ ተጋርጦባታል። እናም አዲሱ መንግስት ይህንን ይቀይራል የሚል ከፍተኛ ተስፋ ጥለዋል ወጣቶቹ። ባልደረባችን አኒታ ፓውል በሐራሬ ቆይታዋ ያነጋገራቻቸው ወጣቶች አዲሱ የሀገሪቱ ፕሬዚዳንት የገቡትን ቃል እንደሚተገብሩና ወጣቶችን በመንግስት አመራር ቦታዎች ተሳትፎ እንዲኖራቸው መንገድ እንደሚያመቻቹላቸው ያላቸውን ተስፋ ገልጸዋል። መስታወት አረጋው ዝርዝሩን ይዛለች።
የ23 ዓመት ወጣት ኢኖሰንት ካጎዶራ በፖለቲካ ሳይንስ ዲግሪ ተመርቋል። በዚምባብዌ ለወጣት ስራ ፈት ቁጥር ማሻቀብ ተጠያቂ በተደረጉት በቅርቡ ከስልጣን የወረዱት የሮበርት ሙካቤ ዘመን የዩኒቨርሲቲ ትምህርቱን አጠናቆ ስራ የማግኘት እድል ካላገኙት በርካታ ወጣቶች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከዩኒቨርሲቲ ከተመረቀ በኋላ በቀን ለ14 ሰዓታት የስልክ ቀፎዎችን በየአደባባዩ በመሸጥ ስራ ላይ ነው የተሰማራው። አብረውት ይህን ስራ የሚሰሩ ጓደኞቹ ቆፍጣናው ምሁር በማለት ይጠሩታል። በቀን $10 ቢሰራም አባቱን ለመርዳት እንኳ የሚያስችል ገንዘብ እንዳልሆነ ይናገራል።
It hurts me a lot to say my son has a degree. My son is educated enough in Zimbabwe but he can't.
አባቴ ልጄ ዲግሪ አለው ብሎ ሲናገር በጣም ያዘነ ነው። ልጄ በብቃት በሀገሩ ዚምባብዌ ትምህርቱን አጠናቋል ግን ለኔ የወር የምግብ ተቆራጭ እንኳን ማድረግ አይችልም ብሎ ለመናገር ለአንድ አባት በጣም ያሳቅቃል።
አዲሱ ፕሬዝዳንት ኢመርሰን ማናንጋጓ የሀገሪቱን ምጣኔ ሀብት በማሳደግ ዙሪያና በትምህርት ዙሪያ እንዲሁም የከፍተኛ የትምህርት ተቋማት ተማሪዎችን በተመለከተ ከፍተኛ ለውጥ ለማምጣት እንደሚሰሩ ቃል ገብተዋል። ስልጣን በተረከቡ በመጀመሪያው ቀን የተማሪ መሪዎች በሐራሬ ለቀጣይ ዙር ለሚደረገው ምርጫ የተማሪዎች ድምጽን ቀድመው ለማሰባሰብ ጉባኤ ተቀምጠውም ነበር። ኦሳሎ ሲዚባ የተማሪዎች እንቅስቃሴ ላይ ይሳተፋል።
Basically be calling into account in terms of the things that he has promised. So every citizens, every young people are ways to see.
አዲሱ መሪያችን ቃላቸውን ይፈጽማሉ ብለን እንጠብቃለን እና ሁሉም ዜጋ ሁሉም ወጣት ቃላቸውን ወደ ተግባር ሲለወጥ ለማየት በጉጉት እየተጠባበቀ ነው።
ተማሪዎች በአዲስ መሪ ላይ ተስፋ ሰንቀዋል። የቀድሞ መሪ ሮበርት ሙጋቤን የሚያስረሱ ነባር አስተሳሰብን ለመለወጥና የወደፊት ራዕያቸው ላይ የሚያተኩር መሪ እንዲሆኑላቸው እንደሚፈልጉ ነው የሚናገሩት። ናይሽ ቾካ በሳይኮሎጂ ወይም በስነ አእምሮ ምርምር የዩኒቨርሲቲ ትምህርቷን አጠናቃለች።
You listen to them, most of their speeches they're still talking about the liberation struggle. I appreciate what they did. Yes.
ሰማቸዋል። በአብዛኛው ንግግራቸው ነጻ የማውጣት ትግላቸው ላይ ነው የሚያተኩሩት። የሰሩትን አደንቃለሁ በእውነት። ነገር ግን አሁን ከዚህ አስተሳሰባቸው የሚሩቁበት ጊዜ ነው። እንዲህ ያለው አስተሳሰብ አሁን ላለው የዓለማችን እውነታ የሚመጥን አይደለም።
ናዴኔ ማስኪዋ የፖለቲካ ሳይንስ ትምርቷን አጠናቀቀች።
እኛ ተስፋችን ለአዲስ ለውጥ የተነሳ መንግስት እንዲኖረን ነው። እናም ነገሮች በሂደት ይስተካከላሉ።
ወጣቶች ለአመታት ወደፊት ሳይሆን ወደኋላ መጓዛቸው በዚምባብዌ ዋናው አሳሳቢ ጉዳይ ነው። የ16 አመቱ ካምቡሩ በሐራሬ አውራ ጎዳናዎች ላይ እያንዳንዳቸው $11 የሚያወጡ ጫማዎችን በመሸጥ ይተዳደራል። የትምህርት ቤት ክፍያን የመክፈል አቅም ቢኖረው ኖሮ በህይወቱ የተሻለ ነገር ማድረግ እንደሚችል ይናገራል።
እኔ ፖለቲካ ነበር ማጥናት የምፈልገው የፖለቲካ ተሰጥኦም ያለኝ ይመስለኛል።
ማናን ጋጓ የምጣኔ ሀብት ላይ ቅድሚያ ይሰጣሉ። በቃላቸው መሰረት እቅዱ ተግባራዊ ከሆነ እንደ ኢኖሰንት ኦስታሎስ ናይሻ ናዴኔና አድቮኬትን የመሳሰሉት ወጣቶች የወደፊት ህይወት ይለወጣል። እናም በሚሊየን የሚቆጠረው የዚምባብዌ ወጣት ትኩስ ጉልበትና ተሰጥኦ ስራ ላይ የመዋል እድሉን ያገኛል የሚል ተስፋ በሁሉም ዜጎች ልብ ውስጥ ተሰንቋል።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ወደ መጨረሻው ዘገባችን ስናልፍ አሜሪካውያንን በሀገራቸው ሰርቼ በልጽጌያለሁና ውለታቸው መክፈል ይገባኛል ይላሉ ትውልደ ቪየትናሙ ስደተኛ ባለ ቢሊዮን ዶላር ከበርቴና በጎ አድራጊ። የቪኦኤዋ ኤሊዛቤት ሊ ከሳን ሆዜ ያጠናቀረችውን ዘገባ ቆንጅታ ይዛለች።
ቪየትናማዊው ስደተኛ ወደ ዩናይትድ ስቴትስ ከመጡ በኋላ የነበራቸው የመጀመሪያ ተሞክሯቸው አብዛኛው የውጭ ሀገር ሰው ከሚገጥመው የተለየ አይደለም። ቤተሰባቸውን ለመደገፍ የተለያዩ ስራዎችን ሰርተዋል። ጋዜጣ ማከፋፈል፣ በሰዓት $1 ከ25 ሳንቲም እየተከፈሉም ሰርተዋል። ከዚያ በኋላ ነው እያደጉ ሄደው ቀስ ብለው የደም ምርመራ ኩባንያ ባለቤት የሆኑት። ኩባንያቸውን አስፋፍተው ቻይና ውስጥም በመክፈት ዛሬ ባለብዙ ቢሊዮን ዶላር ቱጃር ሊሆኑ በቅተዋል። በቅርቡ ለርዕሰ ዜናነት ያበቃቸው ዩናይትድ ስቴትስ ውስጥ በየአካባቢው ከደረሰው የጎርፍ መጥለቅለቅ አደጋ በኋላ ለሰለባዎች ያደረጉት እርዳታ ነው። ጡረታ ላይ የሚገኙት ሳን ትራንግና ባለቤታቸው የካሊፎርኒያ ሳን ሆዜ ነዋሪዎች ናቸው። ባልና ሚስቱ ጎርፍ ከመኖሪያቸው ካፈናቀላቸው 8 ወር አለፈ።
Two days after the flooding, when the water receded, I came home and found everything.
የጎርፉ ውሃ ከሁለት ቀናት በኋላ ቀንሶ ወደ ቤቴ ስመጣ ሁሉ ነገር ተበላሽቶ አገኘሁት። እንዴት ልሆን ነው ብዬ በጣም አዘንኩ። ስራም ስለማርሰራ እንዴት እንደምኖር አላውቅም።
ኤሊዛቤት ኦሬንዶዶና ቤተሰባቸው ጎርፍ ከሞቀ ቤታቸው አስወጥቷቸው 2 ወር ቆይተው ነው የተመለሱት።
Me dio tristeza porque pues
it made me really sad to think that we no longer had anything.
Que ya no tiene uno nada.
በጣም ያሳዝናል። አሁን ምንም ነገር የለንም።
ሰፈሩ በጎርፍ እንዳለ ተጥለቅልቆ ነበር። አብዛኞቹ ነዋሪዎችም ዝቅተኛ ገቢ ያላቸው የቪየትናም ወይም የተለያዩ የላቲን አሜሪካ ሀገሮች ተወላጆች ናቸው። ወደ 14000 የሳን ሆዜ ነዋሪ በጎርፍ ምክንያት ለቆ መውጣት ነበረበት ከቀየው። አንድ ቀን የከተማዋ ከንቲባ ጥሩ ዜና ያዘ ስልክ ይደወልላቸዋል። ከማ ቀደም ባለብዙ ቢሊዮን ዶላር ቱጃር ናቸው ካልናችሁ ከኪዩ ሁዋንግ።
She said I'm in for $5 million. But his mandate was clear and it was perfect. It's exactly what we need.
5 ሚሊዮን ዶላር አወጣለሁ አሉን። ግልጽ ያለ ግብ ነው የነበራቸው። እኛም ልክ የፈለግነው ያን ነበር። ከልገሳው ጋር የተቆራኘ ምንም ነገር አልነበረበትም። ገንዘቡ እንዳለ ለሰለባዎቹ እንዲሄድ ነው የተደረገው።
የሳን ሆዜ ከንቲባ ሳም ሊካርዶ ናቸው። ኪው ሁዋንግ ሃሪኬን ሃርቪ የሚባለው ኃይለኛ የባህር ማዕበልና ጎርፍ ለመጣት የቴክሳስ ሂውስተን ከተማ ነዋሪዎችም የሚውል እርዳታ ለግሰዋል።
We have to be grateful to the United States of America, to the people who allow us to come into the country to be successful.
United States ላደረገችልን ውለታ ማመስገን ይገባናል። ህዝቡንም ሀገሩ መተን ስኬት እንድናገኝ ፈቅዶ ውለታ ውሎልናል። አሁን ደግሞ ብድር መመለስ አለብን።
ሂ ሁዋንግ ከቪየትናም ጦርነት በኋላ ነው በስደት ከነቤተሰባቸው ወደ ዩናይትድ ስቴትስ መጥተው ሎስ አንጀለስ ከተማ ውስጥ የሰፈሩት።
In Vietnam we had everything. I own a hotel, I have a car, I have house, things like that.
Vietnam sallen hullu neger neberen, hotel neberen, makina neberen, bete mesasselo hullu. Sowata gin menim al neberenim, baka hunetawun teqabbelen lemenor mefcharcher yegdno.
ኪው ሁዋንግ በሰዓት 1 ዶላር ከ25 ሳንቲም እየተከፈላቸው አበት ላፕስ የሚባል ኩባንያ ውስጥ ሰርተዋል። ከዚያ ቀስ በቀስ የራሳቸውን የድምር መራ ኩባንያ ከፈቱ። ዛሬ በዩናይትድ ስቴትስ በተለያዩ አካባቢዎች 11 ማዕከሎች አሏቸው። ስራቸውን አስፋፍተውም ቻይና ሻንጋይ ከተማ ውስጥ እርሳቸው ዋናው ባለድርሻ ባለሀብት የሆኑበት አንድ የምርመራ ማዕከል ከፍተዋል።
We have competition everywhere.
በየቦታው ፉክክር ይገጥመናል። የኛ አቅርቦት መጥፎ እንደሆነ አድርገው ይናገራሉ። በጣም ነው የሚያስጠላኝ።
እንዲህ ያለው የስም ማጥፋት ተግባር በጣም መጥፎ ነው። ስለዚህ ፊቴን ወደ ሌላ አይነት የንግድ ስራ ዞር እያደረኩ ነኝ ብለዋል። ለጎርፍ ሰለባዎች እንዳደረጉት ሁሉ ማህበረሰቦችን መርዳታቸውን እንደሚቀጥሉም ነው የሚናገሩት። የካቶሊካዊ በጎ አድራጎት ሚስዮን ተጠሪ ሊንሲ ካልድዌል ስለ እርዳታቸው እንዲህ ሲሉ ያመሰግኗቸዋል።
We also were able to use that funding for car donations, for car repairs, for
የሰጡንን ገንዘብ ለጎርፉ ሰለባዎች ለመኪና መግዣ ወይም ማስጠገኛ ለቤት ቁሳቁስ መግዣም ጭምር ረዳንበት።
ሳን ትራንግ በተሰጣቸው እርዳታ መኪና መግዛት እንደቻሉና ማህበረሰቡን በተሰማሩበት የሙዚቃ ሙያ ማገልገላቸውን እንዲቀጥሉ የተቀማቸው መሆኑን ይናገራሉ።
የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ
አዎ፣ አስተያየቶቻችሁን ፌስቡክ አት ቪኦኤ ማህሪክ ላይ ሁል ጊዜ እንቀበላለን። ትዊተር ላይም እንደዚሁም በፌስቡክ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋው
ለዚሁም ሄኖክ ሰማግደነን ዝግጅታችንን በቴክኒክ ያቀነባበረልን ታላቁ ፋሲል ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። ደስ ከምንገናኝ
መልካም
መልካም።